ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 12 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሚያዝያ 12 ቀን 869 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
የተለያዩ ሰዎች ለፖለቲካም ለገንዘብም ለዝናም ሲሉ የኢሃፓን ታሪክ ጽፈናል ብለዋል። ድርጅቱን ለማስጠላት ለጥቅም ባንጃ በደርግና በወያኔ ለተጻፉ ውሸቶች ኢሃፓ የተለያዩ መልሶችን ሰጥቷል። አሁንም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ 50ኛ የወርቅ ኢዮቤልዩን ስንዘክር ለነዚህ በሐሰት ለተደረደሩ ጽሑፎች የተሰጡ መልሶችንም እንመለከታለን። ከነዚህ ውስጥ በእያሱ ዓለማየሁ የቀረበው እንጻፍ ካልንማ አንዱ ነው። በተከታታይ ከቀረበው ከዚህ ጽሑፍ የመጀመሪያውን ክፍል በዛሬ ዝግጅታችን እናሰማለን። በዚህም ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ሰሞኑን በሰሜን ሸዋና በኦሮሞ ልዩ ዞን አዋሳኝ አካባቢዎች በአሸባሪዎች ሲካሄድ የነበረው ጥቃት በፋኖና በአካባቢው ህዝብ ተጋድሎ በዛሬው ቀን ጋብ ቢልም አሁንም ውጥረትና ስጋት አለ ተብሏል። የአገዛዙ ድጋፍ ያላቸው የኦነግ አሸባሪዎች ከሸዋሮቢት ከተማ አጠገብ ዚጤ ተብላ የምትታወቀውን ቦታ በመቆጣጠር የሸዋሮቢት ከተማን ለማውደም ያደረጉት ጥረት በሸዋ ፋኖና በአካባቢው ህዝብ ተጋድሎ ከሽፏል። በፋኖና በዚሁ ሽብር ቡድን መካከል በተካሄደው ጦርነት ቁጥራቸው ያልታወቀ የኦነግ ሸኔ ቡድን አባላት ሲገደሉ በርካታዎቹ መቁሰላቸውንና መማረካቸውንም የሚገልጹ መረጃዎች ተሰራጭተዋል። ከፋኖ አባላት መካከል የተወሰኑት መስዋዕትነት መክፈላቸው የተነገረ ሲሆን የቆሰሉትም በደብረ ብርሃን ሆስፒታል በሕክምና እየተረዱ ነው ተብሏል። ከተማረኩት መካከል የኦሮሞ ልዩ ኃይል መታወቂያ ያላቸው እንዳሉበት ለማወቅ ተችሏል። በአካባቢው የሚገኘው ልዩ ኃይል አባላት ሁኔታውን በቁጥጥር ስር አድርገዋል ተብሏል። በሞላሌ በርካታ ቤቶች በአሸባሪዎች መቃጠላቸውም ቀደም ብሎ የተገለጸ ሲሆን የተፈናቀሉ ዜጎችም ኩሬባሪ፣ ታሬና ግንብ ተብሎ በሚጠሩ ቦታዎች ሰፍረው እንደሚገኙ ተገልጿል። ባለፉት 3 ቀናት ከአሸባሪዎች ጋር በተደረገ ጦርነት ከሁሉም ክፍሎች ከ30 የማያንሱ ሰዎች ህይወታቸውን ማጣታቸው የተገመተ፣ ቁጥራቸውም እጅግ የበዛ ደግሞ መቁሰላቸው ታውቋል። የሰሜን ሸዋ የኦነግ ወረራን አስመልክቶ ከስፍራው ያገኘነውን ዘገባ በማስከተል እናሰማለን።
እዛው አጣዩ በኩል መሀል ሜዳ የሚባላል በመሀል ሜዳ ገብተው ባላላ አድርገው ዞረው ብርጭቄ የምትባል ከተማ አድርገው ስሙ ራሱ በረሃ ይባላል። በረሃ ተራራ ላይ የተራራው ስም በረሃ ይባላል። በረሃ ተራራ ላይ እዛ ደርሰው አሷምባ የሚባል ቀበሌ አለ። እዛ ሲደርሱ ቢያንስ የአንድ ሰዓት ተኩል መንገድ ነው ከሄዱ በኋላ ነው ሞላል የምትባል እና አሷምባ የምትባል የሚያዋስን ተራራ ላይ ነው ይሄ በረሃ የሚባለው ውጊያው የተካሄደው። እና ኦነግ ወደ አሷምባ የምትባል ቦታ ላይ ነው ቤቶችን ማቃጠል አልፎ ማቃጠል የፈለገው። ነገር ግን ይህንን ውጊያ በጣም ሞላሌ እና አሷምባ በምትባል የሚያዋስ ተራራ ላይ ነው ለብዙ ሰዓታት ያው ሌሊቱን ሁላ ተኩስ የተለዋወጡት። በሚገርመው ሁኔታ የአጣየ ፋኖዎች ዳዊታቸውን የጸሎት መጽሐፋቸውን በጎን አድርገው ጸዋሚዎች እንደነበሩ ቋሚ ሆነው ተጥቃቸውን አድርገው ውጊያ አካሂደው እንደነበረና ካጣየ ፋኖ ሶስት ልጆች አልፈዋል። ሁለቱ አሽራን ባቀበሌ ሲቀጠሩ አንደኛውን ግን ወንድሙ አቀብሉ ብሎ አስክሬኑ ገበሬው ዘው ገናዘው ለማቀበል ተከተዋለው ወንድሞቹ ማለት ነው። ወደ ደብረ ብርሃን ስለታ ከዚህ ይሄዱት ሰኞ ጠዋት ሄደው ቆርጠው ገብተው በሸዋሮቢት መጣሽ ያው ታክስ ተላውተዋል። አስክሬን ሶስት ልጆች ወደ ህክምና ያው በመቁሰል ላይ ህክምና ተልከዋል። ወደ አለላ ይመስለኛል የት ህክምናው እና ወደ ደብረ ብርሃንም ተብሎ አልታወቀም። አንድ ከደብረ ብርሃን ሞቷል ያንኮበር ልጅ፣ አንድ ሰው ቆስሏል እሱ የተባሰ ልጅ ነው። ከእነሱ ግን 28 ኦነግ እንደ ሞት ነው። ይሄ በሸዋሮቢት በኩል ያለ ሳይሆን አሁንም ይህንን 28 ኦነጎች ማለት ከሞላ ጎደል የሚያውቋቸው በአለላ በአጣየ በኩል አድርገው በመሀል ሜዳ ገብተው በአለላ አድርገው በብርጭቅ አድርገው ስሙ ራሱ በረሃ በሚባል ቦታ ላይ ውጊያው በተካሄደበት ወቅት የነበረው ነው። ነገር በተስፋ ስጣ አጠናቀው ዛሬ ነገሩን አብርደው የሸዋ ልጆች ተመልሰዋል። ይህንን እንግዲህ ትግል ያደረጉት ፈርኖች ሆኑ ቃል ተመለስልህ። ይህ ማለት ኦነግ ብቻ አይደለም አሁን እየወጋ ያለው የአብይና የሽመልስ አዲስ በኦነግ ስም የኦሮሞ ልዩ ኃይል ጨምረው ነው እየወጋ ያልተማረ። ምክንያቱም ከባድ መሳሪያ ከመከላከያው አውጥቶ አስታጥቋቸዋል ሲባልም ሰምተናል። ይህ እየታወቀ ነው። አሁን ኦነግ ሸኔ ብቻ አይደለም እነሱ ኃይል የሚጨምሩት በኦሮሞ ልዩ ኃይል ተገን እና በመንግስት ድጋፍ አላቸው። አማራ ደግሞ የአማራ ፋኖ ደግሞ ከመንግስት ድጋፍ የለውም መንግስት ትጥቅና ውልቅ እያለ ነው። የአማራ ፋኖ ደግሞ ትጥቅ የማያወልቅበት ምክንያት መንግስት አላስታጠቀው በግለሰብ በራሱ ህዝብ ፋኖ ነው። የአማራ ህዝብ ማለት ፋኖ ነው። ትጥቁንም በባዶ እጁ ሊወጣ በአካፋ በዶማ በዱላ ሲመጡበት እህቶቹ ሲደፍር ንብረቱም ሲሰርቅ ከጁንታ የወሰደው መሳሪያ ነው። ጁንታዎቹ ከየት አመጡት? በማይካድራ ጊዜ ታስታውስ እንደሆነ ከሰማኝ በተኙበት እዛው የነበሩ መከላከያዎች ሲሮዷቸው ሲያርሱ የነበሩት በተኙበት ገለው መሳሪያቸው ወስደው ወደ አማራ ክልል ነው አፈሙዙን ያዝሩት። አማራ ደግሞ ሲደፉ ሲደበድቡት ባለው በጉልበቱ በዘዴ እያደረገ ነው የተረከበው። ያንን ደግሞ ፋኖ መቼም ይሁን መቼም ትጥቅ አያወርድም አናወርድም አንሰጥም እኛ ከመከላከያ ያስወስድ መከላከያ መጠየቅ ያለበት ነገር ነው። መከላከያ መጠየቅ ያለበት ጌታቸው ተረካ ነው። እኛ መከላከያ ለምን ተረካ ብለን ሰልፍትናል አልቅሰናል አዝነናል። ስለዚህ ዛሬ መከላከያ ከአማራ ጎን ነው መቆም ያለበት እና ይሄ ሻጥር ከመንግስት የሚደረግ ነገር ነው። ፋኖ አሁን በመንግስት ደረጃ በተለያየ አይነት እየታየ ይህ ምንም መደበቅ ማስተባበልም አያስፈልግም። አሁንም ፋኖ አሁንም መንግስት ፋኖን ትጥቅ ለማስወለቅና ልዩ ልዩ አንባራ እንኳን የሚባሉትም አሁንም ይጭሰዋል። የታቀደው በዚህ ግርግር ዋና ዋናዎቹን የፋኖ ልጆች ለመግደል የታቀደ ነበር ግን ከሽፏል። ያ ማለት ጦርነት አበቃ አይደለም ይቀጥላል። እነሱ አልፎ እስካልተቀመጡ ድረስ አማራው እጁን አጣጥፎ አይተኛም። አሁን ይህንን የታደገው ብቻውን ፋኖ ነው። ደብረ ብርሃን ላይ ብቻ የተፈጠረው ሄዱ ይታል። በዚህ አጋጣሚ ያጣየንም ፋኖች ክሬዲታቸው ከነ ዳዊታቸው ጾመው እየጾሙ ዳዊታቸውን በጎን ይዘው ከነ ጾማቸው እየሞቱም ሶስት አሉ። ሌሎቹም ከዲስፕሊናቸው ጋር ታግለዋል። ክርስቲያኖች ናቸው። ሊነገርላቸው ሊደረግላቸው የሚገባ ሊመሰገኑ የሚገቡ ከነ እምነታቸው ማለት ነው።
በአፋር በኩል በቲ ረሱ ዞን የሚገኙ የመጋሌ እና የኮምባ ወረዳዎች ከአሸባሪ የወያኔ ቡድን ቁጥጥር ነጻ የተደረጉ መሆናቸውን ነዋሪዎች ለዜና ተቋሞች ገልጿል። ወያኔ ከመጋሌ የለቀቀው በአፋር ልዩ ኃይልና ሚሊሻ በደረሰበት የተቀነባበረ ጥቃት ሲሆን በርካታ የአሸባሪ ቡድን ታጣቂዎች መገደላቸውና መማረካቸውም ታውቋል። ወያኔ በመጋላ ጥቃት ከደረሰበት በኋላ ከኮምባ ታጣቂዎቹን ያለምንም ጦርነት አስወጥቷል። የወያኔ አሸባሪዎች በሌሎችም የአፋር ወረዳዎች እንዳሉም ታውቋል።
የሰሜን አትላንቲክ የጦር ቃል ኪዳን ድርጅትን ኔቶ የጦር ወንጀሎች ያጋለጠው ዊኪሊክ መስራች ጁሊያን አሳንጅ ወደ አሜሪካ ተላልፎ እንዲሰጥ የእንግሊዝ ፍርድ ቤት ወሰነ። ጁሊያን አሳንጅ በአሜሪካ በተከሰሰበት የስለላ ወንጀል የ175 ዓመት እስራት እንደሚፈረድበት ይጠበቃል። የአሳንጅ ጠበቆች ከፍተኛ ፍርድ ቤቱን ይግባኝ እንደሚጠይቁ ተናግረዋል። ጁሊያን አሳንጅ በተለይ በአሜሪካ ወታደሮች በአፍጋኒስታንና በኢራቅ የተፈጸሙ የጦር ወንጀሎችን ይፋ በማውጣቱ ከ2002 ዓመተ ምህረት ጀምሮ የአሜሪካ መንግስት ጋዜጠኛውን ለፍርድ ለማቅረብ ይጥር ነበር። በእንግሊዝ ኤኳዶር ኤምባሲ ለብዙ ዓመታት በፖለቲካ ጥገኝነት ከተቀመጠ በኋላ በኤኳዶር አዲስ መንግስት ስልጣን ሲይዝ አሳልፈው ለእንግሊዝ መንግስት ሰጥተውት ከፍተኛ ጥበቃ በሚደረግበትና አደገኛ የተባሉ ወንጀለኞች ባሉበት እስር ቤት እስከ አሁን ቆይቷል። የመናገር ነጻነትን የሚሰብከው የምዕራቡ ዓለም የራሱን ገበና የሚያጋልጡትን ዝም የሚያሰኝበት ሻጥር ብዙዎችን አስቆጥቷል። በተባበሩት መንግስታት ድርጅት የዓለም የጤና ድርጅት ኃላፊ የሆነው ወያኔው ቴዎድሮስ አድሃኖም ራባውያን ለዩክሬን ስደተኞች የሚያደርጉትን አድሏዊ እርዳታ ምክንያት አድርጎ ለወያኔ ያለውን ተቆርቋሪነት በግልጽ ተናግሯል። ምንም እንኳ ለማስመሰል የመን፣ ሶሪያና አፍጋኒስታንን ቢጠቅስም ዘረኛውና ወንጀለኛው የቀድሞ የወያኔ ማዕከላዊ ኮሚቴ አባል በመላ ኢትዮጵያ በተለይ በአማራዎች ላይ ወያኔን ጨምሮ ሌሎች ዘረኛ አክራሪዎች አሁንም የሚፈጽሙትን ግድያ፣ ማፈናቀልና የንብረት ዘረፋ ወደ ጎን ትቶ ዓለም ትግራይን ረሳ ብሏል። ቴዎድሮስ አድሃኖም ያዞምባውን በሚያነባበት በአሁኑ ወቅት የወያኔ አሸባሪዎች በአፋርና በጎንደር ጭፍጨፋ እያካሄዱ መሆኑ ይታወቃል። አለችሎታው የቢልጌትስን አጀንዳ ሊያስፈጽም የዓለም ጤና ጥበቃ ኃላፊ የተደረገው ይግለሰብ በቅርቡ የጌታውን መጽሐፍ አሻሻጭ ሆኖ አለአፍረት መቅረቡም ይታወሳል። የእንግሊዝ መንግስት በተለይ ከአፍሪካ ተሰደው በእንግሊዝ ሀገር የሚገኙ ስደተኞችን ወደ ሩዋንዳ ለማባረር ያዘጋጀው ዘረኛ እቅድ በሰብአዊ መብት ድርጅቶች፣ በሃይማኖት ተቋማትና በተቃዋሚ የፖለቲካ ፓርቲዎች ተወግዟል። የሩዋንዳ ሙስተኛ መንግስትም ስደተኞቹን ለመቀበል የወሰነው ከእንግሊዝ የሚሰጠውን የ140 ሚሊዮን ዶላር ለመቀበል እንጂ የስደተኞቹን ደህንነት በታሳቢነት አስገብቶ እንዳልሆነ ይታወቃል። ከተለያዩ የአፍሪካ ሀገሮች ተሰደው ወደ ሩዋንዳ ሊባረሩ የተዘጋጁትን ስደተኞች አስመልክቶ የአፍሪካ ህብረት እስካሁን ድምጹን አላሰማም። ሩዋንዳም በተለያዩ ምክንያቶች ወደ አውሮፓ የተሰደዱ አፍሪካውያን ስደተኞችን በካምፕ ለማጓጓር ከእንግሊዝ ጋር ያደረገችው እኩይ ተግባር መወገዝ አለበት ተብሏል።
የአዲስ አበባ ከተማ ፒያሳ የሚገኘውና በቅርስነት የተመዘገበው የአንበሳ መድኃኒት ቤት ረቡዕ ማለዳ ተሰብሮ የፋርማሲው በር በአዲስ አበባ ኃይሎች ተሰብሮ እቃዎቹም ተጭነው ተወስደዋል። በኦነግ ሙሉ ቁጥጥር ስር ያለው የአዲስ አበባ ማዘጋጃ ቤት ቦታው ለልማት እንደሚፈለግ በመግለጽ የአንበሳ ፋርማሲ ለቆ እንዲወጣ ለፋርማሲው ቢያስታውቅም የፋርማሲ ባለቤቶች ቦታው በቅርስነት መመዝገቡንና በቅርስነት የተመዘገበ ለሌላ ልማት ሊውል እንደማይችል በመግለጽ አቤቱታ አስገብተው ነበር። ይሁን እንጂ አዲስ አበባን ታሪካዊ ቦታዎች ቅርሶች አጥፍቶ በኦሮሚያ ለመተካት የቆረጡት ማዘጋጃ ቤቱ ባለስልጣኖች በማናለብኝነት እንዲፈርስ አድርገዋል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
Thank you. ለደብተራነቱ ባልበቃም ደብተራዎችን የማወቅ እድል ስለነበረኝና የደብተራውን ደብተራ ጸጋዬ ገብረ መድህንን ጓዴ ማለቱን እድል አግኝቼም ስለነበር አልፎ አልፎ ብዙውን ጊዜ አልበስቶም ለማለት ያው አጅሬዎችን የሚያንጨረጭር ጽሑፍ መጻፌ አልቀረም። ይህም በዚያው መንፈስ ይታይልኝ ቁራ መቼም ባይነጣም ማለትም የሚመለከታቸው መቼም የሚታረሙ ባይሆኑም ድምጽ ማሰማቱ ደግሞ ግዴታ ነው። በተለይም ውድ ህይወታቸውን ለአገር በሰጡት ላይ ጸያፍ ዘለፋና ዘመቻ ሲካሄድ ባለፈው ኢህአፓና ታሪኩ ብዬ በመጻፌ የተነኩ የሚጠበቀውን ውርጅብኝ አውርደውብኛል። ዛሬ ለክስ የተዳረጉ የሀገር ቤት መጽሔቶች ደግሞ አትመውልኝም ነበር። ወያኔ በድረገጹ አማካይነት ስም ጠቅሶ በሉት በሉት ብሎ ጩኸት አሰምቷል። ወያኔ የኢትዮጵያን ታሪክ ወደ መቶ ዓመት አውርዶና አገሪቷን የሌሎች ቀኝ ገዢ አድርጎ ህዝብ በአንድነት ሊኖር አይፈልግም አይችልምም በሚል የጥፋት ተልእኮውን ከቤተ መንግሥት እንዳደረሰው ሁሉ ኢህአፓን በጦር ከማጥቃቱ አልፎ ለስልጣን ተበቃ ጊዜ ጀምሮ የኢህአፓን ታሪክ ለማበላሸት በስፋት ተንቀሳቅሷል። ተራራ ያንቀጠቀጠ ትውልድና እፎይታ የሚባለውን መጽሔት ኋላ ከወያኔ ይልቅ የሻዕቢያ ቅጥረኛ መሆኑ በተጋለጠ ግለሰብ አማካይነት የድርጅቱን ታሪክ አበላሽቶ ሊያቀርብ ሞከረ። በቀይ ሽብር ሰማዕትም ሊነግድ ሞክሮ በኢህአፓና ሌሎችም ተቃውሞ ከሸፈበት ሳይውል ሳያድር የወንጀሉን ሸክም ከደርግ ጫንቃ አንስቶ ወደ ኢህአፓ አዛወረው። ለዚህም ተባባሪ የሚሆኑት በጽሑፍና በፕሮፓጋንዳ ደረጃ አስተማራ። መጻሕፍት ተጻፉ። ተጠቂውና ሰለባ የሆነው ኢህአፓ አስፈጅና ገዳይ ተብሎ ተወነጀለ። ዘመቻው ቅጥና ለከጣቶ አረመኔ ነፍሰ ገዳዮች መንግሥቱ ፍቅረ ስላሴ ሌሎችም የሚቀጥሉ ይኖራሉ ወንጀላቸውን እየካዱና ኢህአፓን እየወነጀሉ መጽሐፍ እንዲያስተሙና እንዲያሰራጩ እድል ተፈጣቸው። መጽሐፉ በራሱ ብቻ ፋይዳ እንደሌለው በዚሁም ሊታይ ይችላል። በዚሁ መንፈስ ወያኔ ያዘጋጃቸው ወይም በስተርጅና ዘረኝነት የተጠናወታቸው ዛሬም ኢህአፓና አመራሩን የሚያወግዙና ድርጅትና ህዝብን የጎዱትን ሁሉ የሚያወድስ መጽሐፍ ለማቅረብ ደፋ ቀና እያሉ ናቸው። ሊበሏት የፈለጓትን አሞራ ጅግራ ይሏታል የተባለውን በግልባጩ እንረዳውና ወያኔ ጠላት ያላቸውን ሁሉ ታሪክ በሐሰት ማቅረቡ የትግል ስልቱ አካል ሆኖ ቆይቷል። ኢትዮጵያን ለመገነጣጠል የተነሱ ሁሉ ያጀቡት የወያኔ ቅጥፈት ኢትዮጵያ የምትባል አገር አልነበረችም ወይም መቶ ዓመት ብቻ ነው ታሪኳ። የሻዕቢያው መሪ በቅርቡ ኢትዮጵያ የምትባል ሀገር የመጣችው ከሁለተኛው ዓለም ጦርነት በኋላ ማለቱ ይታወሳል። ማለት ለግንጠላ ትግላቸው አመቺ ነውና የሐሰት ታሪክ ሲፈታትሉ ሲያሰራጩና ኢትዮጵያን በሚጠሉ በአዳንም ዘንድ ሲያስተጋቡ ቆይተዋል። ኢህአፓ የወያኔን የግንጠላ መርሃ ግብር በ1967 ዓ ም ሲወጣ ጀምሮ የተቃወመው በመሆኑ አባይ ኢትዮጵያ፣ አማራ፣ ትምክህተኛ ተብሎ በወያኔና በሌሎች ሲወገዝ ባጅቷል። ባቲምባ ያ ሁሉ የኢሃፓ ታጋይ ውልደቱ ከትግራይና ኤርትራ ሆኖ ባለበት ሁኔታ ወያኔ ድርጅቱን የአማራ ትምክህተኛ ብሎ ሲሰይም አልቀፈፈውም። ወያኔ ውሸትና ጠላን ሽምጥጥ ነው በሚል ያምናልና እስከዛሬም ጠላት ባለው ሁሉ ላይ የውሸት ናዳን ማውረድ የሚያምንበትና የሚገለገልበት ነው። ስለዚህ የሚፈራውን ኢሃፓን ለማስጠላትና ለማጥቃት ሲነሳ ወያኔ አልለውም የሚለው ውሸት አልነበረም የለምም። ስብሐት ነጋ ሶማሊያ ወደ ኢትዮጵያ ስትዘምት ከደርግ ጎን ሆነን ለመሰለፍ ጠይቀን ነበር ያለውን አይናውጣ ውሸት ያስታውሳል። ኢሃፓን እስከጠሉና እስከተቃወሙ ድረስ በወያኔ ሊቀፉትም ይታቀፋሉ፣ ይበረታታሉ፣ ይደገፋሉ። በመሆኑም በኢሃፓ ላይ ታሪክ ነን ብለው የጻፉ ተረት ተረቶች ሁሉ ድርጅቱን እስከዘለፉና እስካሳጡ ድረስ ወያኔ ገበያ ሰጥቷቸዋል። የወያኔ ያሉባልታም ፋብሪካ መብራትና ውሃ አጥሮት የተዘጋበት ቀን የለም። ኢሃፓን ሲያወግዙ እግረ መንገዳቸውን ደርግን ቢያወድሱ ወያኔ ይህስ በዛ ሲል አልተደመጠም፣ ሊደመጥም አይጠበቅም። ለዚህም ነው አስከሬንን በጥይት ዋጋ የቀየረውን አገዛዝ ከመሩት መካከል አንዱ ፍቅረ ስላሴ አገሪቷን ከጥፋት አዳንን፣ ምስጋና ይገባናል ሲል ጸረ ሕዝብ ወንጀልን ዳግም ካድክ በማለትና በማሰር ፈንታ አጆሃ አይዞ የሚለው። በደፈናው መጽሐፍ ስለወጣ እሰየው የሚባል አይደለም። የሂትለርም ማይን ካምፕ የኔ ትግል ማለት ነው የመንግስቱን ትግላችን መጽሐፍት ናቸው። የታሪክ መጽሐፍ ለመሆን ግን የጋራ ቅርስንና እውነታን የሚያንጸባርቅ መሆን አለበት። የግል ታሪክ ከሆነ ደግሞ ይህ በግልጽ መቀመጥ ያለበት ነው። ለምሳሌ በካናዳ ነዋሪ የሆነ አንድ ኢትዮጵያዊ የግል ታሪኬ ብሎ የጻፈው ውሸት ተብሎ ከመጋለጡ ሌላ መጽሐፉንም የጻፈችለት ሌላ የካናዳ ዜጋ ፈረንጅ መሆኗ ተጋልጦ ዜጎችን አሳፍሯል። የግል ታሪክ ብሎ መዋሸት አይቻልም ለማለት ነው። ታሪክ የሚጻፍበት ቀለም ውሸትና ቁሾ ከሆነ ከተመክሮ ለመገንዘብ እንደሚቻለው መጨረሻው ከቶም አያምርም። ወደ ትችት ጋባዥነት ያመራል። መጽሐፍ ያቃተው ደራሲ ታሪክ ተራኪ ሆነም ያሰኛል። አልፎም ያለፈውንና የሆነውን የሚቀይሩ ታሪክ ጸሐፊዎች ብቻ ናቸው አስብሎ ለስላቅ ይዳርጋል። በታሪክ እያንዳንዱ ንጉሥ የራሱን የብዕር ቅጥረኞች አሰማርቶ ታሪክን ባፈተተው ይጽፋል። አጼ ኃይለ ሥላሴ ለምሳሌ በአጼ ቴዎድሮስና ልጅ ኢያሱ ላይ የሚያጥላላ ታሪክ አጽፈው ነበር፣ የራሳቸውንም ዝና ይበልጥ ለማጋነን ማለት ነው። ኢትዮጵያ ራሷ ልቦለድ ነች ብለው መጽሐፍም የጻፉ ነበሩ። ታሪክ በአብዛኛው በሆነ ነገር ላይ ውሸት ትረካ ሊሆን አይገባውም። ወያኔ ለምሳሌ ስለ ድርጅቱም ሆነ ስለ ግለሰብ መሪዎቹ ልብ ወለድን ሀቅ ብሎ ለማቅረብ ሞክሮ የነበሩ አጋልጠውታል። በመለስና ስዩም መስፍን ታሪክ ተብዬ መጽሐፍ ላይ የቀረበውን ትችት ሁሉ ያጤኗል። በበኩሌ ጊዜ ሰጥቶኝ ገብሩ አስራት የተባለው የወያኔ ቀድሞ መሪ ጻፈው የተባለውን መጽሐፍ ገና አላነበብኩትም። ቀደም ብሎ የትየውን አንብቤ ከጻፈው የደበቀውን የወያኔን ገበና የኔ ነው ብሎ ያልጻፈውን ማለት ነው ከመታዘብ ሌላ ፍሬ አላገኘሁበትም። ከመለስ ተጣላን ያሉ የወያኔ መሪዎችና የወንጀሉ ተባባሪዎች አንድም ሆዲፍጆው ዝምታን የመረጡ ሲሆን ከጻፉም የፈረደበትን ኢሃፓን መስደብና ወንጀላቸውን መደበቅ ብቻ ነው ልማዳቸው። ማለትም ከወያኔነት አልተጣሉም፣ የፈጸሙት ግፍ አልተጸጸቱም ማለት ነው። የለየለትና ያከረረ የከረረ ወያኔ ሆኖ የቆየው አሁንም አረና ነኝ ተቃዋሚ ነኝ ቢልም ልቡ ከወያኔ ጋር ነው ብለው ወዳጆቹ እንኳን ቢከሱት ገብሩ በጻፈው መጽሐፍ ውስጥ አብሮ ከነመለስ ጋር ስላስተራጨው የጠባብ ብሔረተኝነትና የግንጠላ መርስ ሳይደብቅ ካወሳ፣ ራሱ በነበረበት የቤተ እስራኤሎች ንግድ ላይ የወያኔ ሚና ካጋለጠ፣ የትግራይ ገዥና የወያኔ ከፍተኛ አመራር በነበረ ጊዜ በትግራይ ስላጠፏቸው እነ ጸጋዬ፣ ይስሐቅ፣ አማሃ፣ በለጠ ወዘተ የት እንደደረሱ ከገለጸ፣ በመቀሌ እስር ቤት ከአራት ሺህ ያላነሱ እስረኞች ብዙዎቹ ሻዕቢያን ተቃወማችሁ ተብለው ሁኔታ ገልጾ በበቂ ከጻፈ፣ የወያኔን መሰረታዊ ጸረ ኢትዮጵያዊነት ካጋለጠ፣ ሁሉንም የወያኔ ግፍ ገበና የራሱም ነውና ያጋልጣል ብለን ባንጠብቅም ያኔ يربى مصحف بلن جنزبن جزين لنقف عبتن لجلالة سور دراسي وچاتشو مصحفاتشو نوبلو لكفيات تناكروز مالذنو هزبن يفجن يفجو ويم بطرهد ونجر يتساتفوتن مدرق إيساتشو مصحف إياستمونا إياستراتشو بهزب دملا يمنيك عندهم تقياك إنهاتشو سايد تتكس يمنيك تعلم عيدا لهم النصاف بلن كتنسان حق مهن اللبت حق دقمو يمنى قربتنا يمنى صاففت جزيالو بلهو ساسم تتقصو يمنى تالف ليهوني شلال يقبالو بهز بهاريك لايت راشت يمنى قبو كستفج عندان دي لمجو تولد جورو بايقبو يمرتا هبالي شلال فكرا كارينو لمن نيوم جل تاريك حق نقرابي مهن اللبت بسما بلو النابن بردرجة تاريك عيد صافم كتمكرم وتيتو أسفرين ليهون يشلال يقل لسب بنيوت سمتشالو سيبال عينت تاريك سايهونو يألو والتا يبهتي جوج ناتشو إنابفا اسكزاري بتقل مكتلون عيناتشون تشفنو يمي كدون دالو سمون بو ياني درغت سلاي إنابفا باسازة ايمتو سباولة تامت مرت فرار رسا يمي لو سوه فتشا سايهون فالت ايمتو سباولة تموانا كذيا بزو ساي قويوه فدوتم يمي دقاب دموتنو إنيا درجتون سنتاو درجتو أبد كالت عينت قبزنت حقو إنقر كتبال يهي أفاتراو يهنو يمني ببال رجم تقل يكهيدو يبتنا دقادر صبت تاريك ساعينن وهم أنونا در يمنوت كلو تلوت ودجتنا اتشو كتبوازو وحالانو ويالي لسلطان بطوب اللبت منقوا إنقواد دمسكرم جابر يامر عربال قرما قول جاننا ليلو تشوم وقارا ويالين تاقلو مسواسنك تقبلوات كتأفا سنتامسو مبالون درجت وكلو نقايل لما سجاي ودوسي راك دستا إيو موت باينور الناسن توورك قواد دوشاكين تساوو تاوال ويل دمزاتشو بغو ياني جتافتوال بدرجتو نبر نبلو سنريها فايل صافوت كان دو بستكا كلوم درجتون كان سالتاي متو سلسازتاي اسكاترانتاي متو سباو لستامة مرس باللو جيزي تلو يهيدوناتشو የግል ስሜታቸውን የፖለቲካ መጽሐፍ ለማድረግ ከጣሩት ውስጥ አንዱ የድርጅታችንን ብረት ይዞ ወደ ጀብሃ ሲከዳ ሌላው ደግሞ በአንጃነት ተሰልፋ በዚያው የነጎደች ናት። ከነዚህም ሆኖ አመራር ነበርን የሚሉት 1972 ዓመተ ምህረት ወዲህ ምንም የፖለቲካ እንቅስቃሴ ያላደረጉ ከወያኔ ተምረው ለወያኔ የሰሩና አዲስ አበባ የሚመላለሱ ናቸው። እንጻፍ ካልነማ ዝርዝሩ ለነዚህ ሁሉ አያመች አሉ ታሪ ምናቸውን ከና አሳፋሪ ዝርዝሩ ምንገባበት ነው አሁን ደግሞ ካለው ባለነፍጥ ጋር ያላቸውን ግንኙነትና ወዳጅነት ለነታችን ወያኔም ሆነ በኢሃፓ ላይ እየዘመቱ ያሉት ጥርቅሞች በሞላ ሀቅን ወደ ኋላ አጉብጠው በድርጅቱ ላይ የተነሱት ያንጃ ቡድኖች በሞላ ትክክል ነበሩ ይላሉ ድርጅቱ ሲቃወሙት ይገብላል አንጃ ብሎ ያጠቃልም በሚል ክስ ይደረድራሉ። በተለይ በርካታ አባሎቹን የረሸነው ወያኔ ጥልቅ ብሎ ጠርቶ የትግራይ ነጻ አውጪ ድርጅት መሪዎችን በተገኙበት በአለት ድንጋይና በስለት የፈጀው የአይጋ ህዝብ ጥይት ሰምቶ ምንድነው እንዳይ አረመኔ ቡድን ያፓን ተቃዋሚን ገደለ ሊል አይችልም። ድርጅቱ እንዲያውም የሚከሰሰው በተራዊቱ ልቅ ዴሞክራሲን በማስፈን ነው ሲባል ተወቅሶበታል። ድርጅቱ የተቃወሙትን የሚገድል ከነበር ዛሬ በኢትዮጵያም ሆነ በአሜሪካ ያሉ የያኔ ተቃዋሚዎችን ዝም ብሎ ባልተዋቸው ነበር። ማንም ሰራዊቱን መልቀቅ የሚፈልግ መልቀቅ ይችላል ብሎ ያቅሙን መሸኛ ገንዘብ እየሰጠ ባልሰደደም ነበር። ንጻፍ ካልን ደግሞ ከአንጃ ቁጥር 1 እስከ አንጃ ቁጥር 3 በመሃሉ በስተኞችን ጨምሮ በድርጅቱ ላይ ያደረሱትን ከፍተኛ ጉዳትና የማይጠበቅ ሻጥር መዘርዘር ይኖርብናል። ያባ የተቃወሙትን አንጃ ብሎ ወይም ሌሎች እንደሚቀናቸው ደርግ ወይም ወያኔ ብሎ አይወነጅልም። አንጃ ለማለት ግን የሚገፋው ተቃወም የሚሉት የድርጅቱን ህግና ደንብ ስነ ስርዓት ጥሰው በቡድነኝነት በአፍራሽነት ሲሰማሩ ነው። ለምሳሌ የአንጃ ቁጥር 1 ሁለት መሪዎች ከደርግ ጋር ተባብረን እንስራ ያሉት ሐሳባቸው ወደ አባላት ወርዶላቸው ያውም በዚያ ቀውጢ ጊዜ ተቀባይነትን ሲያጣ ወደ ህገወጥ ተግባሮች የተሸጋገሩ በመሆኑ አንጃ መባላቸው ተገለጸ። አካባቢ ነበር ደግ ለጀመረው አፈናና ጥቃት በመከላከል ደረጃ የተወሰደው ንርምጃ መቃወማቸው ከነበራቸው ደርግ ዲሞክራሲያዊ ነው እንተባበረው ከሚለው አቋማቸው ጋር የተያያዘ በመሆኑ የሚተበክ ነበር ማለት ይችላልን ልዩነቱ በትግል ስልት ሳይሆን ደርግ ማን ነው ጸረ ህዝብ አምባገነን ወይስ ዲሞክራሲያዊ በሚለው መሰረታዊ ጉዳይ ላይ ነበር ይህ አንጃ በጓዶችና በድርጅቱ ላይ ያደረሰውን ከፍተኛ ጉዳት የነበሩትና ሰለባ የሆኑት ያውቁታል ባንጃ ተጋልጠው ያለቁት ጓዶቻችን ደግሞ የደም ምስክርነት ሰጥተዋል አንጃ ቁጥር 2 ባሲምባ አንጃ ሊባሉ የበቁት ባቀረቡት ሐሳብ ወይም ተቃውሞ ሳይሆን ህግና ደንብን ጥሰው ውስጥ ለውስጥ ስለተደራጁና በቡድን ሆነው በህጋዊ አመራሩ ላይ እርምጃ ሊወስዱ ስለተነሱ ነው በአባላት ተጋልጠው የተያዙትም የቡድኑ አንጃ አባላት ችሎታ ያላቸው ጠበቃዎች ቆመውላቸው በትሪቡን ፊት ቀርበው ቅጣት የተፈረደባቸው የተለቀቁ ነበሩ ወቅቱ ሁሉም አባላት ተወያይተውበትና ተስማምተው አጠደቁት የሰራዊት ህግ መሰረት በሰራዊት ውስጥ አንጃ መፍጠር በሞት ያስቀጣ ነበር አንጃ ቁጥር 3 የተከሰተው ደግሞ ለወያኔ አፊዳቪት ፈርመን ወይም ህገ ወያኔን ተቀብለን በረታና ነሳብህን ብለን ምለን እስረኞቻችንን ፈታ አልፈታ ገብተን በትሩ እንሰለፍ ብሎ የተነሳ ነበር ምንም እንኳ ይህ የጥቂቶች አቋም ቢሆንም በጠየቁት መሰረት የጻፉት ወረቀት ወደ አባላት ወርዶ የሰነድ በድርጅቱም በአባላትም እጅ አለ አባላት ውድቀት ያደርጉት የሐሳቡ አቅራቢዎች ውስጥ ለውስጥ በድርጅቱ ህግ በተጣረረ መደራጀት ጀምረው ድርጅቱን ሊቆጣጠሩና ወደ ወያኔ ሊከንፉ ባላቸው ፍላጎት ልዩ ጉባኤ ይጠራልን ብለውና ተጠርቶላቸው ብዙሃን መሆን ሲያቅታቸው ጉባኤውን በውድቅትና በቀዋት ረግጠው ወጥተው የድርጅቱን ስም ሊቀሙና ለጠላት ተቃዋሚ ስራ ያከናውኑ የሞከሩ ናቸው ሌሎች ጸያፍ ድርጊቶቻቸውን በዚህ ማንሳቱ አስፈላጊ ባይሆንም እንጻፍ ብለን ስንነሳ በዝምታ የምናልፋቸው አይሆንም ከወያኔ የጸጥታ ኃላፊ ጋር በሚስጥር ያደረጉትንም ግንኙነት በዝርዝር የምናቀርበው ይሆናል ባጭሩ ተቃዋሚ ሐሳቦችን ኢህአፓ አስተናግዷል በድርጅቱ ውስጥ ህግን ጥሶ ቡድን ምስረታን ግን በችልታ አላየም ይህም በድርጅቱም በሰራዊቱም ህግ ቁልጭ ብሎ የተቀመጠ ስለሆነ ቡድንና አንጃ መስራቾቹ ቅጣቱ ምን እንደሆነ አስቀድመው የሚያውቁትና ህግ ብለውም ራሳቸው ያጸደቁት ነው ይህ ሁሉ አባይን በጭልፋንጂ ዝርዝር አይደለም ምናልባትም ኢህአፓ ያጋጠሙትን ድርጅታዊ ችግሮች ለብቻው አስፋፍቶ ማቅረቡ ለሌሎች ድርጅቶች የሚጠቅም ይሆናል እንዴት እንደተቋቋማቸው ተመክሮ ነው ቀደም ሲል ኢህአፓ ተሳሳትኩ ያለበትን ደግሞ ይፋ አድርጓል ፋሽስቱን ደርግ መታገሬ ስህተት ነበር ማለት አለበት ጋሉ ግን አዎንታዊ መልስ የሚያገኙት ከአንጃዎችና መሰሎቻቸው ይሆናል እንጂ ከኢህአፓ አያገኙትም መቼም ቢሆን መቼ የከተማው ግፍጫ ብዙ ጉዳት አላደረሰምን አዎ አድርሷል ከነበረው ሁኔታ ጋር ተያይዞ ሲታይ የመከላከል እርምጃው መገፋቱ ስህተት ሊባል ቢችልም ምናልባትም ሊታለፍ የማይችል የትግል ሂደት ነበር ማለት ይቻላል ኢህአፓ ወጣቱን አስጨረሰ ይላሉ እነ ወያኔ ሳይቀሩ ራሳቸው የተሳተፉበት ቀይ ሽብር የገደሉብን አባላት እያሉ እየዘከሩ ስንቱን የትግራይ ወጣት ወደ ናቅፋ ልከው ለጠመንጃ ልዋጭ አድርገው እንዳላስፈጁ ሁሉ ስንቱን ለአቅመ አዳም ሔዋን ያልደረሱ ወጣቶችን አስጨርሰው ለድል እንዳልበቁ ሁሉ በኢህአፓ ስር ተሰልፈው ሕይወታቸውን ለአገራቸው የሰጡት ጀግኖች የተሳሳተ መስመርና ውሳኔ ሰለባ ሳይሆኑ የሚዘከሩና አርአያ የሆኑ ጀግኖች ናቸው ትግላቸውን ለማቅለልና የፍጅቱን አራማጭ ደርግን ሳይሆን ሰለባውን ኢህአፓና ሕዝብን ለመውቀስ ለመክሰስ የሚደክሙት ሁሉ ታሪክ ውዳቂ ትላቸዋለች ዛፎች የኛው ጠማማ እንዲሉ በሰማያትና ድርጅቱ ላይ ጸያፍ ዘመቻን የሚያካሂዱና እንደ ውሻ ወደ እንትናቸው የሚመለሱ ከራሱ ከድርጅቱ ውስጥ መውጣታቸውም የሚያስገርም አይደለም አሜተኛ ነው ከዳተኛ ይላል የሀገራችን ሰው ድርጅት በአንድ በኩል እንዳጸደ ሕፃናት መሆኑ ይታወቃል በሌላ በኩል ደግሞ ድርጅቱ የሚለው ሰሚያኝቱ ደጋፊው ሲበዛ ወደ ጎርፉ ዘው ብለው አባልነን የሚሉም የድል ተቃራማቾች ለመሆን የሚቋመጡ ይኖራሉ። በታሪክ አጋጣሚ ደግሞ አንዳንድ ግለሰቦች ችሎታና ጽናቱ ሳይኖራቸው ወደ አመራር ቦታም ሊደርሱ ይችላሉ። ይህ ሁሉ በድርጅቱ ሂደት ላይ የማይናተጽኖ አለው። ይህንን በዝርዝሩ የምንጽፈውና ከዚህ አንጻርም ብዙዎች በሚገባ የማያውቁትን ማሳወቅ ግዴታችን ይሆናል። ድርጅት ጥቃት ሲደርስበት ወይም ያሰበው ግብ ሳይሳካለት በቀቢጸ ተስፋ ድርጅቱን ለቀው የሚወጡ፣ ድርጅቱን ጥፋተኛ ብለው የሚኮንኑ፣ ለታገሉት ጠላት የሚሰግዱ፣ እምነት ርዕዮታቸውን የሚሽሩና ማረን ማረን ባዮች በርካታ ናቸው። በሌሎችም ታይቷል። በእኛ በኢሃፓም በቅንጅትም ታይቷል። በዚህ ቀውጢ ጊዜ ግን እምነትን ጠብቆና ሞታይፈር የሆነው ድርጅትን ማስቀጠል ግን የሚከበር ጀግንነት ነው። ኢሃፓ በ1972 አልፈረሰም። 2006 ዓ.ም 42ኛ ዓመቱን አክብሯል። ሀፍረት ለካሃዲዎች፣ ይብላኝ ለአንጃዎች። ድርጅቱ ፈርሷል የለም የሚሉት ክፍሎች በጠፋ ድርጅት ላይ ብዙ ጊዜ ሲያጠፉ እየታዘብን ነው። ከቅርብ ጊዜ ወዲህ ደግሞ ወያኔ ጫንቃው እየከበደው እየቀፈፈው ነውና ግፍ የበዛበት ህዝብ ሆ ብሎ ሊነሳብኝ ይችላል ብሎ ይፈራል። ለዚህም አመት ለህቡ አሰራርና በጸረ ህዝቦች ላይ እርምጃ መውሰድን በተመለከተ የኢሃፓ ተመክሮ ትምህርታዊ በመሆኑ ወያኔ ይህን ተመክሮ ማራከስ ዋና ተልእኮ ሆኗል። አብዮት አንፈልግም የሚለው ቀረርቶም የዚሁ ነጸብራቅ ነው። አባል ነበርን ብለው ድርጅቱ ላይ የሚዘምቱትን ሃይ ሃይ እንዳለው ሁሉ የዛሬ 34 ዓመት አመራር አባል ነበርን የሚሉንም አዘጋጅቷል። የኢሃፓን የገጠርም ሆነ የከተማ የትግል ተመክሮ ጭፍን ስህተት ነው ለማለት በህይወት ያሉና የቆዩትንም አመራር በሆነ ባልሆነው በነበሩበትና በሌሉበት ሁሉ ለመወንጀልና ስም ለማጥፋት ድርጅታቸውን ከተውና በሰበብ አስባቡ ጥለው የፈረጠጡና የሄዱ ለወያኔ ያድረው አመታት ካሳለፉ ወዲያ በድንገት ተገልብጠው የረሱትን የጎዱትንና የማያውቁትን ኢሃፓ የለም ፈርሷል በሚል ዋና ወሬ አናፋሽ ሆነው ተሰልፈዋል። ያልታወቀና አሰባሳቢ ያልነበረን ዘር ቆጠራንም ሊያሰፍኑ ተነስተዋል። የኢትዮጵያ ተማሪ እንቅስቃሴ ልዩና ጠንካራ ያደረገው በጎሳ በብሔረሰብ አለመከፋፈሉና በኢትዮጵያዊነት መደራጀቱና መሰለፉ ሲሆን ኢሃፓም ኢትዮጵያዊ የፖለቲካ ድርጅት እንጂ ዘር ቆጥሮ የተደራጀ አልነበረም። ወያኔ እነዚህ መሰረታዊ ሀቆች እንዲታወሱም አይፈልግም። በየካቲት አብዮት ሁሉም በኢትዮጵያዊነትና በጋራ የፖለቲካ ጥያቄዎች ዙሪያ ሲደራጅ፣ ጠባቦቹ ግን ትግራይ ወዘተ ብለው በጎጥ መደራጀታቸውን ደግሞ መደበቅ የሚቻል ጉዳይ አይደለም። በአጠቃላይ ያለን ነገር የለም ማለት ራስን ማታለያ የሰጎን ፖለቲካ ነው። ራስ ነጠቅ ፖለቲከኞች ዛሬ የፖለቲካው መድረክን ያጨናነቁት የፖለቲካ ትግልን እንደ እግር ኳስ ግጥሚያ ማየት ይቀናቸዋል። ማን አሸነፈ? ስንት ጎል ማን አገባ? ለስልጣን በቃ በሚል ግልብ ይዘት ይገምታሉ፣ ይደመድማሉ። በቅርቡ በአንዳንድ ድረገጽ እየተነበበ ያለውም የሚያመለክተው ይህንኑ የተሳሳተ አስተያየት ነው። ጥያቄው ግን ጠለቅ ያለ ነው። ማንኛውም የፖለቲካ ትግል የስልጣን ጥያቄ ነው ቢባልም አንድ ድርጅት ወይም ትግል ስልጣን ካልያዘ ተሸነፈ ብሎ በፍጹም ደረጃ መደምደም ትክክል አይደለም። በትግሉ ሂደት በርካታ ድሎችን አግኝቶ የመጪውን ፖለቲካ ሁኔታ ይቃኛል፣ ለውጥም ያስመዘግባል። ኢሃፓና የዚያ ትውልድ ትግል በአገሪቷ የፖለቲካ ገጽታ ላይ ትላልቅ ማህተምን አስሯል። በፖለቲካ ድርጅት መልክ መሰባሰብ፣ ሁሉን አቀፍ ትግል ማካሄድ፣ የህዝብን መሠረታዊ ጥያቄዎች ቀዳሚ ማድረግና ንጥር አድርጎ ማውጣት፣ የተደራጀ የትጥቅ ትግል ተመክሮ፣ የሴቶች ተሳትፎ፣ ሁለገብ ትግል፣ የአርበኞች ቅርስ ተሐድሶና ሌላም የህዝብ የትግል ቅርስ ሆኖ በጭፍን ሊገዙት በተነሱት ላይ የእምቢታን ከበሮ ያስደልቅባቸዋል። ወያኔ በፈለገው መሰረት ሊገዛ ያልቻለው ገንጣይ አይደለሁም ኢህአዴግ ነኝ ብሎ ለመታቀፍ የተገደደውና በግብሩ ባይሆንም የማይፈልጋቸውን መርሆች ለይስሙላ መቀበል የተገደደው አቋምና ርዕዮት ደረጃ ተቸንፎ ነው። ይሐፋ ለስልጣን የሚበቃው ህዝብ የመብቱ ባለቤትና ባለድል ሆኖ ይሐፋን ሲመርጠው ነው። ህዝብ ባለድል እስካልሆነ ድረስ ይሐፋ ለስልጣን ሊበቃ አይችልም። ይሐፋ ለስልጣን ባይበቃም ተሸንፎ ከመድረ ገጽ አልጠፋም። ትግሉን እስከቀጠለ ድረስ የተዳፈነ እሳት ሁሌም እሳት እንደሆነ ሁሉ ወያኔን የሚያስጨንቅ ኃይል ሆኖ ይገኛል። ትግሉን ጥሎ ሲተው ቃል ኪዳኑን ሲያፈርስና ይባስ ብሎ አንዳንዶች እንዳደረጉት ለወያኔ ሲሰግድ ያኔ እውነትም ተሸነፈ ማለት ይቻላል። የሽንፈት ምልክቶች ግን ቃል ኪዳናቸውን ያፈረሱትና ድርጅቱን የካሉት አንጃዎችና መሰሎቻቸው ናቸው። ለማንኛውም ይሐፋ ተሸነፈ አልተሸነፈ ጉንጭ አልፋ ክርክር ነው እንበልና ያሁኑ ትውልድ ዋና ግዴታ በራሱ ጊዜና ዘመን መታገል ነው። በይሐፋ ላይ ማላዘኑ ያውም ሐሰት ታሪክን መሰረት አድርጎ ፍሬዲስ ነው። ባለፈው ትውልድ ላይ የዛሬውን ግዴታ መረጋቱም ስህተት ነው። ተክቶ ግዳጅን መረከብ እንጂ ያ ትውልድ በመሰለውና ባመነበት ለኢትዮጵያና ለሕዝቧ ለጎጥና ለግል ጥቅም ሳይሆን ታግሎ ተሰውቶ የአርበኝነት የጀግንነት ታሪክ ጽፏል። ካሁኑ ትውልድ የሚጠበቀው ድሮ ስህተት ተሰራ ብሎ በጉንጭ አልፋ ክርክር ዙሪያ ተግባር አልባነትን መደበቅ ሳይሆን ሜዳውም ያው ፈረሱም ያው ብሎ ተነስቶ የትግል ታሪክን ማደስ እንጂ በጎሳ እየተለያየና ትግልንም እየፈራ ዋይ ዋይ አገሬ ማለት አይደለም። ነገሮችን በተከፈቱበት ሁኔታ የግዜ ክልል ማየቱ አስፈላጊ ነው። የኋላ መብራት ሁሉንም አጥርቶ ቢያሳይም ለደርጎች ብቻ ነው ይከብዶና አልሆን ብሎ ያለው ያኔ የነበረው ሁኔታና አማራጭ ምን ነበር ብሎ መገምገሙ ጠቃሚ ነው። ታሪካችንን ስንጽፍ ይህንንም በግምታችን እያስገባን ነው። ለምሳሌ የትጥቅ ትግላችንን በኤርትራ በኩል ገብተን ባቲምባ እንጀምር ያልንበት በሌሎች ቦታዎች በኩል ማለትም ባሌ፣ ጎንደር ሊሳካልን ባለመቻሉ ነው። በዚያ ከሚጀመር ቢቀር ይሻል ነበር ማለት ይቻላል። ግን ትግሉ መጀመር አለበት የሚለው ከታመነበት በሚቻለው መንገድ መጀመር አማራጭ አልነበረውም። ዛሬም ቢሆን የአካባቢ አገሮች ሁኔታ ሲታይና በተለይም ከአገር ውስጥ መጀመር ካልተቻለ የትጥቅ ትግሉ ከየት እንዴት የሚሉት ጥያቄዎች አንገብጋቢ ሆነው ይገኛሉ። በሩሲያ ተመክሮ የጥቅም ታቢዎች አለጊዜ ነበር የመጣው ብለው የሚያዝኑ እንደነበሩት ሁሉ ኢህአፓም ከመመስረቱ በፊት እንደ ቦልሸቪኮች እነ ሌኒን ፓርቲ በቅድሚያ ኢስክራ አይነት ጋዜጣ አውጥቶ በሕይወት ተፋሽቶ ከዚያ በኋላ ነበር መመስረት የነበረበት የሚሉ ነበሩ። ይህ ጥያቄ ከብተና በኋላ በርትያ በሚባል ቦታ በተደረገ ስብሰባ ሲነሳ ጸጋዬ ደብተራው የሰጠው መልስ ትዝ ይለኛል። ጥቅስ፣ ድርጅቱ ሲመሰረት ከስንት ዓመት በኋላ በርትያ በሚባል ቦታ አንድ አባል ተነስቶ ምስረታው ስህተት ነበር ይለናል ብለን ብንሰጋ ኖሮ በመሰረትንበት ጊዜ ባልመሰረት ነው ነበር የሚል ነው። ቢደረግ ኖሮ ቢሆን ኖሮ የጊዜ ምቾት በአገራችን መገኘት ያልተቻለውን ጠያቂ ናቸው። የኋላ መብራት ስህተቱንም ድሉንም ቁልጭ አድርጎ ያሳያልና ካለፈ ከተደረገ ከሆነ በኋላም ነውና ያኔ አይበራም። ምኒልክ ይህንን ቢያደርጉ ባያደርጉ ብሎ ዛሬ መቆጨት ከንቱ ነው። በተለይም ተቺዎቻቸውና አውጋዦቹ ዛሬ ባለንበት ዘመናዊ ተብዬ ጊዜ ማንነታቸውን ባሶሳ በደኖና አርባ ጉጉ ፍጅት እየገለጹ ለነገሩ ወያኔ በራሱ ችግርና ቀውስ እስኪወድቅ መጠበቅ ሲቻል በደከምንበትም ሁኔታ ትግልን መቀጠል ግን አገር አድን ትግሉ ግዴታችሁ ነው የሚለን ነው። ቅዠት ተፈርቶ ሳይተኛ አይታደርም ተብሏል። ስህተት ደግሞ በገቢር ከተሰማራ ሁሉ የሚጠበቅ ነው። ስህተት ተፈርቶ መስዋዕትነት ተሽሾ ትግል የለም። ባርነትና ውርደት ግን ከተሜዎቹ እንደሚሉት በሽበሽ ይሆናል። ኢትዮጵያ የአስርን እናት ጅበላት ሁኔታ ውስጥ ከገባች ዓመታት አለፉ። አዲስ ክስተት አይደለም። ይህ አፓንና የዚያን ጀግና ትውልድ ታሪክ ጉልህ የሚያደርገው ያገርና የብዙዋኑ ኡታ ሰምተው በመታገላቸውና ትግሉም የሚጠይቀውን መስዋዕትነት መክፈላቸው የትግሉ ነው ህይወቴ ማለታቸው ሞት አይፈሬ መሆናቸው ነው። ይህ ከዛሬ ተጨባጭ ሁኔታ ሲወዳደር ልዩነቱ ሰማይና ምድር መሆኑ አይካድም። ሞት ይዞ ይሞታል አልተባለ ያኔ መሞት ለሌላው አርአያ ሆነ እንጂ ትግሉን አስቀጠረ እንጂ ክቡር መስዋዕትነት ሆነ እንጂ። ደርግና ኢሃፓ ኢሃፓና መይሶን ፖለቲካዊ ልዩነት ነበራቸው። መሰረታዊ ልዩነት ደርግ ባለው ጠባይና ይዞታ ይህን ልዩነት ወይም ኢሃፓ በፖለቲካው መስክ ታግሎ ሊያቸንፈው ሲደርስ ህዝብ ካልፈለገኝማ ብሎ የሚለቅ አልነበረም። የመደብ ጠባዩም የሚፈቅድለት አልነበረምና ወደ አፈና ተሰማራ። በዚህም የተባበሩት ታሪካዊ ስህተትን ፈጸሙ። ጆን ስፔንሰር፣ ዶናልድ ሌቪን፣ ፒተር ሽዋብ፣ የወያኔ ጆን ያንግና ሌሎችም ስለ ኢሃፓ ምስረታ ያልዘባረቁትም አልነበረም። ኢሃፓ ግን በኢትዮጵያ ልጆች የትግል ፍላጎት የተመሰረተና ከምስረታው ጊዜ ጀምሮ አንድም ጊዜ የኢትዮጵያን ጥቅም አሳልፎ ሳይሰጥ የታገለ ድርጅት ነው። ይህ ችግር ቀፍቃፊ አቋሙ ያስከተለበትን ችግር በታሪክ ዘርዝሮ አስቀምጦ ማሳወቅ ቸል የማይለው ግዴታ ነው። ኢሃፓ ከኢትዮጵያ ጠላቶች ጋር ቢያብርና ቢስማማ ኖሮ ዛሬ ባለስልጣን ሆኖ አገሪቷን አስተዳዳሪ በሆነ ነበር። እንደ ኢሃፓ ኢትዮጵያዊ ሳይሆን እንደ ባዕድ ቅጥረኛ ማለት ነው። ይህን ግን ድርጅቱ አልፈለገም። አንዳንዶች ዘዴ ያነሰው እንጂ ኢሃፓ ተመሳስሎ ለስልጣን መብቃት ነበረበት ይላሉ። ይህ እርምጃ ግን የሚጠይቀው ክፍያ ቀላል አልነበረም። እነ ሱዳንን ተቀብሎ የአባይ ድልድይን ማፍረስ የሚጠይቅ ነበር። ሻዕቢያ ቅኝ ግዛትንን የሚለውን መቀበል የሚጠይቅ ነበር። ሌላም ኢትዮጵያን እንደ አገር የሚጎዱ ድርጅቶችን መቀበልን የሚጠይቅ ነበር። ይህን ኢሃፓ መቀበል አልተቻለውም። አረብ ነን ማለት እንደ ወያኔም አልተዋጠለትም። በመሆኑም እምቢታው ስልት ማጣት ሳይሆን ኢትዮጵያዊነትን ማስከበር ነበር። ድርጅቱ የሀገርና ሕዝብን ጥቅም አሳልፎ ለመስጠት ዝግጁ ቢሆን ኖሮ፣ አገርንም በዚያው አሳልፎ ቢሸጥ ኖሮ፣ ምናልባትም ወደ ቤተ መንግሥት ደርሶ ለሕዝብ ጸጋ ሳይሆን መርገም በሆነ ነበር። ኩኩሉ ሲል ሰማኝ የኛም አውራ ዶሮ፣ ምን ያሰማኝ ይሆን ጆሮዬ ዘንድሮ። የተጨቆኑና የተበደሉ ሕዝቦች የመከራ ኑሯቸውን በቀልድና ስላቅ ያጅቡታልና ነው የአዲስ አበባ ተራቢዎች የዘንድሮ አውራ ዶሮ ኩኩሉ ቢልም በትግርኛ ነው ብለው ችግራችንን ቁልጭ አድርገው አስቀምጠውታል። በአማርኛ የሚያሰማው ደግ መልእክት የለውም። ምናልባት በቻይና ቋንቋ እሱንም የሚሰሙት የገዢዎቹ የደላቸውና ለትምህርት ወደ ቻይና የተላኩት ልጆች ናቸው። ምን ይሰማ ጆሮ? መላኩ ተፈራ ልቀቁኝ ብሎ ጠቅላይ ሚኒስትር ተብዬውን ሲማጸን፣ ፍቅረ ስላሴ አገር አዳልን ብሎ በኢሃፓ ላይ ሁሉን ጥፋትና ወንጀል ሲጭት፣ የኢሃፓን በመስዋዕት የታጀበ ትግል ወደ ፍቅሬ ነበረ ነበረች ሲያወርዱት፣ በረከት ስምኦንና ስብሐት ነጋ ስለ ጠላታቸው ኢሃፓ መጻሕፍት ሲያስቡ፣ ጠባብ ኦሮሞዎች አንዱን የሻዕቢያ ቅጥረኛ ስሙን ቀይረው ገዳ ሲሉት፣ የኢሃፓን ታሪክ በርዘንና ከልሰን እንጻፍ ብለው ድርጅቱን ከከዱ 34 ዓመት ያለፋቸው ሲጨረጨሩ፣ የግንቦት ሰባት ረዳት ነው የተባለው ሻዕቢያ የድርጅቱን ዋና ጸሐፊ አሳልፎ ሰጠ ሲባል፣ ኦባማ ጸረ ሕዝቡን ወያኔ ሲያወድስ ደግሞ ክፉም ይሰማል። የሚዘልን ከመሬት ሆነ ጠብቀው ብለው ሶማሌዎች እንደሚተርቱት ታጣቂ ጨርቃ ጨርቅ ጣቃ በፈጠነ የሚተረተሩት ከነደለበው ውሸታቸው መጋለጣቸው አይቀርም። ዝም ያለም ይናገራል፣ ይጽፋል፣ ተኛ የተባለውም ይነቃል፣ ተስፋ አስቆራጭ የሆነውም አበረታች ይሆናል። ለሁሉም ጊዜ ያለው እንዲሉ ረጅም ጊዜ ሳንጠብቅም በያዝነው በዚሁ ጊዜና ወቅት ግን ሀታዊ መሲሆችና የታሪክ ላጲሶች እየተጋለጡ መሆኑን እያየን እየታዘብን ነው። እስተየው ብንል አይፈረድብንም። የታሪክ ሚዛን ያልገባቸው አንዳንዶች ለምን ያለፈን ታወራላችሁ ሲሉ ይደመጣሉ። ባለፈም በነበር ለምን እሰጣ ገባ ይበረክታል ብለውም ያማርራሉ። የሚገርመው ደግሞ እነዚሁ ሰዎች የሆነውን ሳያውቁ ታሪክን ሳይረዱ ያለፈው በተለይ ታግሎ የተሰዋውን ትውልድ ሊተቹና ሊያወግዙ መሬት አልበቃቸው ብለው ሲገኙ መታዘባችን ነው። በየጊዜው ህዝብ ለመራራና ስር ነቀል ለውጥ ሊሰዋ ተነስቶና የደማዋጋም ከፍሎ አቸናፊ ያልሆነም ብለው የሚተቹ ታሪኩን ይረሳ ስህተቱን ይደግማል ነውና ዛሬም ከስህተት ሲዘፈቁ እንዲያውም በቅድሚያና በትኩረት ያለፈውን ታሪክ ደጉንም ህጸጹንም መመርመር እንዳለባቸው ማወቅ ይገባቸዋል። ታሪክ ከተረሳ ደግሞ የአባትህን ገዳይ አባባይ ማለት ቅንዴት ሊከተል መቻሉ ግልጽ ነው። ስንቱን ህዝብ የደም እንባ ያፍለቀሰውን አጼ የሚያወድሱና መቼም ቢሆን መች አገርን ሊረከቡና ሊጠብቁ የማይችሉ ጉዶች ፈልተው የለምን? ብዙ መቶ ሺዎችን የጨፈጨፈውን አገሪቷን ለገንጣይ መንጋት አድርጎ የሰጠውን የደርግ አረመኔ ቡድንን ጸያፍ ታሪክ ለማደስ ላይታች የሚሉም አልተከሰቱምን? ይባስ አገሪቷንም ህዝቧንም ላጠፋ ተነስቻለሁ ብሎ የዋረቀውንና ስንት ጉዳት ያደረሰውን ግብዝና ዘረኛ ግለሰብ ባለቀና ቅርስ አድርገው ሊያቀርቡ ስንት ገንዘብ የሚያፈሱትን እያየን አይደለምን? የቀድሞይቷ ኢትዮጵያ መሪዎች ትልቅ ስህተት አርበኛውን ለአገር ቀና ያሰበውን አግለው ባንዳውን ሲሾሙ ወይም በመሾማቸው ነው። ለበላይ ዘለቀ እየዘፈኑ ለገዳዩ አጼ ሙዳሴ ማቅረቡ ዘግናኝ ነው። ቅጥ ያጣ መደናገር ታሪክ ለምናውቀውና ለኖርነው ደግሞ ጨው በቁስል የሆነ ሁኔታ። ታሪኩን የረሳ ግን ዜጋን የገደለና አገርን ያጠፋ ሲዘፈንለት አብሮ ቼቼ ባይ ሆኖ ቆሽቱን ያነዳል ያቃጥላል። አነሳሴ እንኳን ነበርንበትና አሰተን ይዛችሁ አትሞጅሩበት ለማለት ነው። ታሪክ ተራኪ ነን ብለው የተነሱ አንድም ነጋዴዎች አንድም የብዕር ቅጥረኞች ወይም በቀድሞ አነጋገር የብዕር ኩሊዎች ሆነው ስለበዙ ቶሽ ወግዱ ማለት የዜጋ ግዴታ ሆኗልና በሌላ እንኳን ባንሰማራ ታሪክንና ቅርስን በመንከባከብ መስ ግዴታን መወጣት ይጠበቃል ነውና ታሪክ ሲበረዝ አይሆንም አይፈቀድም ማለቱ የግድ ይሆናል። እኔም የበኩሌን በዚሁ መስክ ማለት ደግሞ ሰማዕት የጣሉብኝን የጣሉብን ግዴታ ነው። የታሪክ አጋጣሚ ሆኖ በመሰረታው ነበርኩና ከኔ በላይ ማን ቢናገር ቢጽፍ ማለቱ ባይቀጣኝም በሬ በቶሮንቶ ዋሽንግተንና ላኦስ ሲወልድ ባናይም ቢያንስ በኢትዮጵያ ሲወልድ ሳናይ ዓመታት አልፈዋልና ሐሰቱን ሐቅ ብሎ ለመቀበል አይሆንልንም። እንጽፋለንማ ስለ ፍቅር እንጽፋለን። እገሌን ወደድኩት እገሊት ፍቅሬ ነበረች የሚለው ተራ ትረካ ያውም ውሸት ወይም አጠያቂ የሆነን ሳይሆን በጓዳዊ ፍቅር የተደረጉ ገድሎችን ማለት ነው። የያዝነውን የሳይናድ ምርስ ሌሎች ስቃያቸው ሲበዛ ፈቶና ሁሉንም በኔ አላኩብኝ ብሎ መክሮ ሊገመት የማይቻል ስቃይና ፍየልን ተቀብሎ የሚሰማ የሚሰዋ የጓዳዊ ፍቅር ገድል። ጓዶችን ላለማጋለጥ ራሱን የሚያጠፋውን የህዝብ ፍቅር ሞልቶት መስዋዕትነትን በጸጋ የሚቀበለውን የምትቀበለውን ማለት ነው። እንጻፍካል ስለ ድላይም ሆነ ጽጌ፣ ስለ ቆንጂትም ሆነ ስለ ዘውዲቱ ዋሲሁን፣ ስለ ዳሮ ነጋሽም ሆነ መድፈራሽ ወርቅ ጀሚላ፣ ስለ ህብስቱም ሆነ ዘውዱ፣ ስለ አንጋው ከበደና ሰለሞን ከበደ፣ ስለ ጉብሳ አባይ፣ ደበሳይ ካህሳይ፣ ጡመልሳንና እናቱ በ1986 ዓ.ም ተብረት በቋራ ለተሰውት ስለነ ጃብርና ግርማ ጎልጃ፣ ስለ ኃይሌ አባይ አምባዬ፣ ስለ ይሽጥራው ብሸትና ወንድሞቹ መሸሻና ሙሉሸዋ፣ ስለ ተሰውት አንጋፋ አባሎች ዮሴፍና ብንያም አዳነ፣ ጸሎተና ይትባረክ ህዝቅያስ፣ ስለነ ውሸትና መሐመድ ማፉስ፣ ሙሉጌታ ሱልጣን፣ ኢንጂነር ኦስማን ተካልኝ፣ ወልደ ሚካኤል አልማዝ፣ ማርቆስ ሀጎስና ስንቶቹ ለባደሮችና መሪዎቻቸው ወዘተ የምንጽፈው ስለ ጀግንነታቸው ብቻ እንጂ ስለ ትርኪም ምርኪ ብዕራችንን አያደርቀውም። ጀግናው ገጃው ለምሳሌ ወያኔ ኢሃፓ ኢሃተን ለማጥፋት የከፈተውን ዘመቻ ለመቋቋም ከተወሰኑ ጓዶች ጋር ሆኖ ወያኔ ስልጣን ከያዘ በኋላ በቋራ ሲንቀሳቀስ በ1984 ዓመተ ምህረት ተከቦ ባለበት ሲታኮስና ጠላትን ሲገድል ቆይቶ በመጨረሻ ንብረቱን ሁሉ አቃጥሎ ብረቱንም ሰብሮ እጅ የሚፈጽ መስሎም ሊይዙት የመጡትን ወያኔዎች ከራሱ ጋር በቦምብ ገድሎ ታሪክ እንዳጀብዱ ሰርቶ አልፏል። በ1972 ዓ.ም ሰራዊቱንና ኢህአፓን ከርተው የፈረጠጡት ድርጊታቸውን የሚገልጸው ይህ ብቻ ነውና ዛሬ የሰራዊት ታሪክ አዋቂ ነን ብለው ለነጻነት ነው በሚልም ሲወረገሩ ከነሱ ክህደት በኋላና ወያኔም ስልጣን ከያዘ በኋላ ስለተደረገ ተጋርሎ የሚያውቁት ቅንጣትም የለም። ያውም ለወያኔ የገደል ማሚቶ መሆኑን ትተው ያልነበራቸው የመጻፍ ችሎታ ድንገት ከተከሰተ ሊጽፉ ከተነሱ ማለት ነው። ቢከፍቱት ተልባ ነውና የምናውቀውን ሁሉ እናውቃለንና ድንገት ጉዳ ጋላጮች ከተገኙበት ነቆ ብለን ይሃባዎች እንቀልፍ የምናጣ አይደለንም። እኛ ግን ለህዝብና ለሀገር ፍቅር ሲሉ መስዋዕትነትን የተቀበሉትን እንዘክራለን እንጂ በህይወት የሉም ብለን ሐሰት አንጠርቅም። ጸጋዬ ደብተራው የለም ብለን የራሳችንን ጥፋት ሁሉ በሱ ላይ አናላክትም። ያልነበረንን የታሪክ ቦታ ለራሳችን አንሰጥም። በቀቢጸ ተስፋ አናራዝንም። እንጻፍ ካን በራችን ይህን የጀግንነት ታሪክ ይዘክራል ያወድሳል እንጂ በግል ስሜት ተነርተው ዋይ ዋይ የሚሉትን አይከተልም። ስህተት ይተክስልም ውንጀላ ሳይሆን ሂስ ነው። ሚዛኑን ያሳተ ከዳተኞች ውለው አድረው በወያኔ ኮርኳሪነት በድንገት ይሃፓል ሊያጠቁ ቢነሱም የሚገርመን ክስተት የማይሆነውም ለዚሁ ነው። ለመሆኑ የያፓን ታሪክ ጸሐፊ መሆን የሚከጅሉት ዓለምንም ስጋት ወደ አዲስ አበባ የሚመላለሱ ብቻ ሳይሆን ተነበረከት አዲሱ ለገሰ ላዮቴ ወዘተ ጋር ራስ ተጋባዥ ናቸውና ቀላጅ የሰይጣን ወዳጅ እንላቸዋለን። ይህን ስንተው ደግሞ ለእኛ ፍቅር ስንል አገርና ህዝብን የሚመለከት ነው። የግለሰብ ስሜታዊ ጉዳዮች ለግለሰቦቹ ግዙፍ ቢመስሉም ከአገርና ህዝብ አንጻር ግን ሚዛናቸው ዝቅ ያለ ወይም ገለባ ነው። ፍቅር ለህዝብ፣ ፍቅር ለኢትዮጵያ፣ ይህ ነው ቅዱስ ክቡር ጉዳይ። ከመሬት ተንፏቆ ከጭቃ ተንከባሎ የማይገኘው እንጻፍካልንም ስለ ጥላቻና ጠላትነት መጻፍም ግዴታችን ነው። ያልተመታ ልጅ ሲቆጥት ያለክሳል የሚባልብንም አይደለም። ብናገርን ሊያጠፋ በተነሳ ከይሲ ድርጅት ላይ ብቅ ጓዶቻችንን እነጸጋይና ይስሐቅ በለጠ ስጦታውን አዛናው ደሳለኝን አጎትና ተክላይን ወዘተ ከማጎሪያው እያወጣ በረሸነ አረመኔና ዘረኛ ቡድን ላይ ጥላቻ ቢኖረን እሰየው የምንባልነ። ባቲምባ የተገደሉትን እነገመቹንና ሌሎቹንም ጓዶች አንረሳም። ያልቆሰሉ ያልደሙና ምንም ስቃይ ያልደረሰባቸው ከወያኔ እርቅ ወሰላም ቢሰብኩም አንገረምም። ያልደረሰበት ግርግር ያውቃል ተብሎ የለ።
ለሐሰት ያደረ ይያቆረጣል የእውነት ንፉስ ነው።